በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ወደፊት እንሂድና በአውሮፓውያን አቆጣጠር 2002 ለመጀመሪያ ጊዜ አለሙዲን ስም የዓለም ሀብታሞችን በሚመዘግበው Forbes ማጋዚን ላይ ሲወጣ ሀብቱ ብ1.5 ሚሊዮን የሚቆጠር ነበር። እኛን ያስደነቀን ግን እንዴት ከ2005 ጀምሮ ሀብቱ ከመቅስፈት ማደጉ ነው። 2004 ላይ 1.4 ቢሊዮን የነበረው ሀብቱ 2012 ላይ 9 እጥፍ አድጎ 12.5 ቢሊዮን ዶላር ደርሷል። ታዲያ በዚህ አጭር ጊዜ ውስጥ ምን ተገኘ ብላችሁ ብትጠይቁ መልሱ አገር ነው። የኢትዮጵያ መንግስት የእርሻ መሬትና ውሃን በርካሽ ለውጭ ኩባንያዎች ማከራየት ከጀመረች ጊዜ አንስቶ ሚስተረኛው የአለሙዲን ካምፓኒ ሳውዲ ስታር በ5 እስከ 2011 4.5 ቢሊዮን ዶላር አፍስሷል። የዓለም ኢንቨስተሮች የአፍሪካን መሬት ለእርሻ የተጫረቱባት ባለበት በአሁን ጊዜ ሼኩ ባንዳፍ ብሎ ግማሽ ሚሊዮን ሄክታር ለራሱ ወስዷል።
ይህን የመሰለ መሬትና ይህን የመሰለ አገር ይዘ
ፌብሩዋሪ 2012 ላይ ሳውዲ ስታር 3.4 ቢሊዮን ዶላር ጨምረው ለኢትዮጵያ እርሻ መሬት ላይ እንደሚያወሉ ሼኩ አስታውቋል። በነገራችን ላይ ይህ ሳውዲ ስታር ካምፓኒ ሚስተረኛ ነው ያለበት ምክንያት ትንሽ የአበባ ሱቅ እንኳን የራሱን ዌብሳይት ረን በሚያደርግበት በዚህ በኢንፎርሜሽን ኤጅ፣ ግዙፉ መልቲ ቢሊዮን ሳውዲ ስታር ግን ኦፊሻል ዌብሳይት እንኳን የላቸው። ከአላሙዲን በስተቀር የትኛው የሳውዲ ከበርቴ ምን ያህል ሼር ካምፓኒ ውስጥ እንዳለው አይታወቅም። የምናውቀው በአሁኑ ሰዓት በሳውዲ አረቢያ ውስጥ ከሳውዲ አረቢያ ልዑል በስተቀር ከአላሙዲን የሚበልጥ ሀብታም አለመኖሩን ነው። እንግዲህ ስለዚህ ሰውዬ ምን ተማርን? አላሙዲን ለሀገራችን እድገት የቆመ ግለሰብ ነው ብላችሁ አምናችሁ ከነበረ ይቅርታና እይታችሁ በጣም አጭር ነው። እንዳየነው ሰውየው ለራሱ እድገት ነው የቆመው።
አንዱም ከዛ የበለጠ ዳብል ለመስራት
በልተው የማይጠግቡ የሱ ቢጤ ካፒታሊስታ አማሞች የህይወት አላማቸው ለሀገር ለውጥ ለነጻነትም ሆነ ለፈጣሪያቸው ሳይሆን የሚያመልኩት ያቺን የፈረደባት ቆርቆሮ ነው። ምንድን ነው የሚሉት? ፍሉስ፣ ካሽ፣ ብር፣ ኮይን፣ ዶላር፣ ዲኔሮ፣ ላርጀን፣ ማኒ፣ ገንዘብ የምላችሁ ገባችኋል። የሱም ብጤ ገብጋባ ካልተቆጣጠሩት በሀገሪቷ ላይ እንደ ነቀርሳ እጢ ያድግ ያድግና በኋላ ለመቅረፍ የሚያስቸግር በሽታ ሆኖ ይቀራል። ከሁሉም የሚያሳዝነው ግን ሰውየው በዚህ ሁሉ ገንዘቡ ትንሽ እንኳን ክላስ መግዛት አለመቻሉ ነው። ፋራ ላምቦ ጫንጤባ ሳረሳ ሼኩሴን፣ ይህንን ፕሮግራም እየተመለከቱ ከሆነ አንድ አጭር መልእክት አለኝ። የፉገራ ኒውስ ግራፊክ ዲፓርትመንት የገንዘብ ድጋፍ ስለሚያስፈልገው እባክዎን ትንሽ በጅቁልን። ቀልዴን አይደለም፣ ከምሬ ነው። በቃ ኮይን ለቀቅብን ስለሆነ እኛ ምናምን በሚቀጥለው እስክንገናኝ ድረስ ግን ፌስቡክ እና
ማን ነው አላሙዲን?
መሐመድ ሁሴን አሊ አላሙዲን ሼህ መሐመድ ሁሴን
anlita tre textilföretag i Etiopien. Det är Almeda Textile, GG Super Garment Factory och MAA Garment and Textiles. Vi får uppgifter om att ägaren till ett av företagen, MAA Garments and Textiles, som ligger här i Mekele i norra Etiopien, anklagas för delaktighet i allvarliga brott mot de mänskliga rättigheterna. Uppgifterna kan också kopplas till den bomull som textilfabriken använder. Vi bestämmer oss för att undersöka uppgifterna. Vi börjar med att titta närmare på ägaren av MAA Garments, Sheikh Mohammed Al-Amoudi. Mohammed Al-Amoudi är arabvärldens näst rikaste och intar plats 79 på listan över världens rikaste personer. Sheiken har också stora affärsintressen i Sverige. 1994 köpte han det svenska oljebolaget OK, numera Preem. Han är delägare i bygg- och industrikoncernen Midrock och sysselsätter omkring 15 000 personer i Sverige. Den svenska regeringen har tilldelat Alamodi Nordstjärneorden 2 gånger för hans förtjänstfulla insatser för svenskt näringsliv.
I believe in Sweden. I believe in the system. Even time to time there is a change of government, that's not my problem.
Ett av de företag som Alamodi äger i Etiopien heter Saudi Star. Saudi Star är ett jordbruksföretag som bland annat odlar ris för export till arabvärlden. Enligt det här kontraktet som undertecknades 2009 får Saudi Star arrendera 10 000 hektar mark i Gambella-regionen i 50 år. Saudi Stars arrende av marken är en del av den etiopiska regimens så kallade villagization-program. Från början var det ett biståndsprojekt finansierat av bland annat Världsbanken.
Ya አርፈዳቸዋል አድማጮቻችን ይህ ሳምንታዊ የኢትዮጵያ ድምጽ ሬዲዮ ፕሮግራም ነው። ሳምንታዊ ፕሮግራማችን በተከታታላችሁት ሁኔታ ጀምሯል። በመግቢያ ላይ ምናልባት እንደሰማችሁት ሳምንቱን በከፍተኛ ሁኔታ የዜና መነጋገሪያ ሆኖ ነበረው በሼህ መሐመድ ሁሴን አላሙዲ እስር ዙሪያ ከፍተኛ ዘገባዎች ሲወጡ ቀርሟል። የመነጋገሪያ ርዕስ ሆኖ ቀርሟል። ለዛ መግቢያም ይሆን ከኢትዮ ቲዩብ ጎራ ኒውስ የተዘጋጀ በእውነት ላይ የተመሰረተ እንትን አቀርበናል። ከዛም ተከትሎ ምናልባት 2016 ላይ የስዊድን ቴሌቪዥን ቲቪ ፌራ በአንድ ዶክመንታሪ ፕሮግራሙ ላይ በዋናነት ፕሮግራሙ የተያዘው ኤችኤንዲኤም የሚሰራውን ነገር በማጋለጥ ዙሪያ ነው የሰራው ዘገባ። ኤችኤንዲኤም በኢትዮጵያ ፋብሪካ ገንብቷል። በዛ ጨርቃ ጨርቅ ፋብሪካ የጥሬ ምርቶቹን በተለይ ጥጦቹን የሚገዛው ከአላሙዲ የፋብሪካ መሆኑና ያ ደግሞ የአላሙዲ ፋብሪካዎች በተለይ በጋምቤላ አካባቢ ያሉት በትንሹ ከ50 ሺህ በላይ የአካባቢ ነዋሪዎች ተፈናቅለው በግዴታ አለምንም ካሳ ሳይሰጣቸው ያ ከፍተኛ ወንጀል በመሆኑ እንዴት ከዛ ጋር ተባበራል በሚል የቀረበ ዶክመንተሪ ነበር። በኋላ ያው ኤችኤንዲኤም ከዛ ከዚ ካላሙዲ ኩባንያዎች ግዢውን ማቆሙ ይታወቃል። ዘን ግዜ ይሄ ለመግቢያነት ተጠቀምንበት ፕሮግራማችን ነው። እንግዲህ
ያው ሲዩድል ላይ ደግሞ ብዙ ኢንቨስት እንደሚያደርጉ በደና በነዳጅ እና እንዲሁም የዚህ ሚድሮክ የተባለው ትልቁ የኩባንያ ላይ እሱም ሼር ሆልደር እንደሆነ
አዎ ትልቁ ኦልሞስት እሱ ነው ማለት በሚያስችል መልኩ ነው። ይሄ ዜና በሰፊው ገንኗል እና እንግዲህ ምን ተጽኗለው የሱ መታሰር ምናልባት ብዙም ለኢትዮጵያኖች ለውጥ ያለው ላይመስል ይችላል። በተለይ ግን የሰውየው እጅ ረጅም መሆን ላይ የሰው ብዙ ነገሮችን ማገናዘብና ማያያዝ ይችላል። እንደ ባለ ሀብት ብቻ አይደለም እየተንቀሳቀሰው እንግዲህ ብዙ ነገሮች አሉ። በዚህ ጉዳይ ላይ ነጥቦችን እናነሳለን እንነጋገራለን። እናንተም አድማጮች በዚህ ባላሙዲ ስር ጉዳይ ተጽዕኖ ምን ሊሆን ይችላል እንዲሁም በተከታታይ ሳምንታት የጀመረው የኢትዮጵያን ወቅታዊ ጉዳይ የመዳሰስ ሁኔታ አለ። በዛም ሁኔታ ላይ አስተያየቶቻችሁን መስጠት ትችላላችሁ በ0819100 በመደወል እኛም ከዚህ አንዳንድ ነጥቦችን እያነሳን እንቆያለን ማለት ነው። ወደ በኋላም ሌሎች ፕሮግራሞችን መናቀርበት ሁኔታ ይኖራል። ማህበራዊ ሚዲያዎች ለምሳሌ በአሁን ጊዜ ከፍተኛ ሽፋን አላቸው ያንን በመጠቀም ደረጃ ያሉ አክቲቪስቶችን እንዴት መጠቀም አለብን የሚለውና ተወሰነ ፕሮግራም ከዜና በኋላም ለማየት እንሞክራለን ማለት ነው። አሁን የአለሙድድ ነገር በዚሁ ተወሰነ ነካነካ አድርገነው ወደ ቀጣይ ፕሮግራም ነው የምናልፈው። ከዚህ አንጻር በጣም በርካታ ዜናዎች ወጥተዋል። አሁን ያሉ ያው መረጃዎቹ እንደሚያሳዩት በስዊድን ማን ነው በስዊድን አልኩኝ በሳውዲ የሚንቀሳቀሱ ሀብቶች በዛ ያሉት መታገዳቸው ተዘግቧልና ቀላል አይደለምና አላሙዲ ሰር ዙሪያ አንተ ምን ትላለህ? በግል
ያው እንግዲህ አላሙዲ በተለይ በካለፉት 25 አመታት እንግዲህ ባላቸው ሀብት በኢትዮጵያ ላይ ከፍተኛ ኢንቨስትመንት ካላቸው ከ10 ሚሊዮን ከ10 ቢሊዮን ዶላር ሀብታቸው አንድ ሶስተኛውን ኢትዮጵያ ውስጥ ነው ኢንቨስት ያደረጉት ነው የሚባለው። እና ስለዚህ ያን በኢትዮጵያ ባለው ኢኮኖሚ ላይ እንግዲህ ማጆሪቲውን ኢንቨስትመንት ያዙት እሳቸው ስለሆኑ በኢትዮጵያ ኢኮኖሚ እንት ላይ ምን ያህል ተጽዕኖ ይፈጥራል ማለት የሚለው እንት ነው አሁን
ማማነጋገር ላይ ያለው
በየተነጋገር ያለው ሰውን የሚያነጋገር ያለው
እንደምታወቀው በኢትዮጵያ ከፍተኛ ኢንቨስትመንት ከያዙ ተቆጥረ አንድ እንደሆነ የሚነገረው ኤፈርት ነው። የህዝባዊ የነሃርነት ትግራይ ንብረት የሆነው ኤፈርት ነው። ያው እንዴት ያዘ ተብሎ ጥያቄ አይጠየቅም። ያ ጥያቄ እንዳለ ሆኖ ያ ነገር እንዳለ ሆኖ ከዛ በማስከተል የሼህ አላሙዲ ፕሮጀክቶች አጠቃላይ በሀገሪቱ ውስጥ ያዛቸው ከ100 በላይ ከፍተኛ ፕሮጀክቶች አሉ በባለቤትነት የሚያጋራቸው እና እነዛ ፕሮጀክቶች አሉ። ግን ምን አይነት ተጽዕኖ አላቸው የሚለውን ለማወቅ በጣም ትንሽ ጊዜ ይወስዳል። በርግጥ ቀላል አይደለም። በኢኮኖሚውም አንጻር ከፍተኛ ተጽዕኖ ይኖራል ተብሎ ይጠበቃል። ግን የሰውየው መታሰር በአንድም ሆነ በሌላ መልኩ አሁን በኢትዮጵያ ላለው ለገዢ ስርዓት ራስ ምታት መሆኑ እየተነገረ ነው። ቀላል አይደለም። ይሄ ሰውዬ ስልጣን ከያዘ በኋላ በከፍተኛ ምን ይላምድሪ በኢትዮጵያ ያለው ገንዘብ ወደ ውጭ ወጥቶ በዓለም አቀፍ ባንኮች እንዲቀመጥ ማለት ነው እንደ ሽፋን ሲጠቀሙበት መኖራቸውን ከፍተኛ ኢኮኖሚ ባለሙያዎች እየተገለጹ ያሉበት ሁኔታ ነው ያለው። ወደፊት እንደውም በዚህ ጉዳይ ላይ ተከታታይ የኢኮኖሚ ባለሙያዎች
በጥምር ስለሚሰሩ አሁን የገዢው ብዙዎቹ አሁን የገዢው መደብ የያኔ መንግስት ከእንግዲህ ካላሙዲ ጋር ሀብቱንም ሁሉም በመረዳዳት ሼርም ሆልዶም ስለሚሰሩ ያ ከፍተኛ እንትን አነጋጋሪ ነው የሚሆነው ለነሱ እና በጣም ነው የሚያሳስባቸው።
ኦፍኮርስ እንደ ኢትዮጵያ ሲገባ ቀደም በሰማው መንገድ 1 ቢሊዮን ዶላር ነው የነበረው እንግዲህ ከ 20 አመት በፊት ገደማ ላይ 1 ቢሊዮን ዶላር የነበረ ዛሬ 12 ወደ 13 ቢሊዮን ዶላር ገደማ አለው። ኢትዮጵያ ውስጥ ለምሳሌ ለገደምቤ ወርቅ ፋብሪካ አለ። በጨረታ ሲሸጥ ጨረታ ተብሎ ለሱ ነው የተሰጠው። ያንዴ ወርቅ ሲሸጥ አስተውሳለ 170 ሚሊዮን ዶላር ነው የተሸጠውና እንግዲህ እንደዚህ እየተባለ ነው አብረው ነው ቢሰሩ። ስለዚህ ብዙ ገንዘቦች እነሱ በዛ መንገድ ሲጠቀም እነሱን ደግሞ ቢሊዮን ዶላሮች ወደ ውጪ እሱ ገቢ አለማቀፍ ኩባንያዎች ስላሉት በዚህና በዛ እነዛ ገንዘቦች ህጋዊ እንዲሆኑ ከፍተኛ ስራ ይሰራል ማለት ነው። ያ አይነት ስራ አለ። አሁን እንግዲህ
ምን አይነት ስራ ነው የሚሰራው?
አዎ በኢትዮጵያ በርግጥ በሚያንቀሳቀሳቸው ፕሮጀክቶች እስከ 50 ሺህ የሚደርሱ ሰራተኞች ይኖራሉ። ይሁንና በርካታ ዜጎች ደግሞ ተፈናቅለዋል። ለምሳሌ ከጋምቤላ ቀደም እንደነገርኩ በዶክመንተሪው እንደተሳየው ከ50 ሺህ በላይ የታወቀ የተረጋገጠ ማለት ነው የዶክመንተሪ አጥኞች ሄደው ያዩት ከዛ ውስጥ ከቦታቸው እንደፈናቀለም ያሉ የተገደሉ የተረሸኑ በጣም ብዙ ናቸው። እነዛ ምስኪን የጋምቤላ ነዋሪ ገበሬዎች ማለት ነው። እና እንደዚህ አይነት ከፍተኛ ወንጀል በሀገሪቷ ውስጥ በከፍተኛ ሁኔታ የተሰራበት ሁኔታ አለ። እንግዲህ ሀብቱ ስሩ ምን ይደርሳል በቀጣይ ያለው የክስ ሁኔታስ ምን ይመስላል የሚለው ብዙ ነገር አለ። ኢቭን ወደ ሞሮኮ ከሞሮኮ ሀገር እንኳን አንጻር ሲታይ እዛም ሀገር ተያዥ የሆነ ከፍተኛ ወንጀል እንደፈጸመ ነው የሚነገረው። የሞሮኮ መንግስትም ጉዳዩ እንዲታይለት እንደውም ስጡኝ እስከ ማለት ደረጃ
ይደርሳል ሁኔታ አለ።
እንግዲህ እነዚህ ነጥቦች እናንተም አድማጮች የምትሉባቸው ነገሮች መጨመር ትችላላችሁ። ምናልባት በሙዚቃ ቆይታ እናድርግ። ዛሬ
እንደኔ አባቶች ቀን ነው።
የአባቶች ቀን አይደለም። የአባቶች ቀን ስለሆነ አንድ ሙዚቃ ስለ አባት የተዘፈነ ሙዚቃ ለአድማጮቻችን እንጋብዛለን። ለአባቶች ቀን ሲጋበዝ ብዙ ጊዜ ያንዳንድ ሰዎች ሲጋብዙ ዘፈን ብዙ ማሪዎች ምን አባባ ሲያስቀምጡ ለማይታወቅ ሰው ብለው ማይታወቅ ተደረ ያረፈ ወታደር ስለሄደው አባባ አስቀምጣሉ። እኛም እንግዲህ ይሄንን ግብዣ ለማይታወቁ ብዙ ዋጋ ለከፈሉ አባቶች ለን ጋብዘን ይሄን ሙዚቃን ጋብዝና እንመለሳለን። መልካም ቆይታ።
አድማጮቻችን ፕሮግራማችን እንደቀጠለ ነው። በርካታ ያሉ ሰዎች ደውለው የሬዲዮውን የሚተላለፍበት ዌብሳይት ወይም ድረገጽ ኢንተርኔት በኢንተርኔት እየተላለፈ አይደለም ሚል መረጃ ደርሰውናል። እንግዲህ እንደን ጊዜ እንደዛ ያስቸግራል። ነገር ግን ሬዲዮ ያላችሁ በሬዲዮ ማዳመጥ ላላችሁ በሬዲዮ ሞገድ ይተላለፋል። አንዳንድ ጊዜ ይሄ የኢንተርኔት የሚተላለፈው ነገር ያስቸግራል ማለት ነው። ያው ይሄ ከኛ አቅም ውጪ ነው። እንግዲህ ይስተካከላል በሚቀጥለው ብለን ተስፋ እናደርጋለን። ዘወትር ጥያቄ የሚልኩልን አንድ አድማጭ ለዛሬ አንድ ጥያቄ ልከዋል። ጥያቄውን እንልክና ከዛ አድማጭ መስመር ላይ አሉ፣ እሳቸውን አናግራለሁ። የዛሬው ጥያቄ በ 1969 ወራሪው የሶማሊያ ኃይል ኢትዮጵያን በእብሪት በወረረ ጊዜ ከዛም የኢትዮጵያ መከላከያ ሰራዊት የሶማሌን ጦር ድባቅ መምታቱ ይታወሳል። ለመጨረሻ ጊዜ ያን የኢትዮጵያ ሰራዊት ድባቅ ሲመታ የሶማሌን ወራሪ ኃይል የመጨረሻ አንድ ተራራ ነበር። እዛ ተራራ ቦታ ላይ ከፍተኛ ድል ተጎናጽፏል። ያ የተራራው ስም ማን ይባላል የሚል ነው እና ይሄንን መመለስ ትችላላችሁ። እስከዛ ድረስ ይሄን ጥያቄ መልሱ። አሁን መስመር ላይ አድማጭ አሉ ይመስለኛል። ሃሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
እንደምን አረፈዱ?
እግዚአብሔር ይመስገን። እንደምናችሁ?
አለን አለን። እንግዲህ መወያያ ነጥቦችን በተከታታይ ሳምንታት በኢትዮጵያ ጉዳይ ላይ ስናስተላልፍ ቆይተናል። በተለያዩ ጉዳዮች ላይ በኢትዮጵያ ወቅታዊ ጉዳይ ላይ ማለት ነው እንደ አሶም እንደ ተከታተሉት ተስፋ አደርጋለሁ ዛሬም አንድ አዲስ ሐሳብ ሳምንታዊ ጉዳይ ስለሆነ የሼህ መሐመድ አላሙዲን መታሰር አደም ጨምረናል እርሶ በፈለጉት ነጥብ ላይ የተወሰነ አጭር ሐሳብ መስጠት ይችላሉ ስቲቀጥሉ በኢትዮጵያዊነት ባለው ወቅታዊ የኢትዮጵያ ጉዳይ ፖለቲካ ተቆሳት ጉዳይ ወይም ደግሞ ባላሙዲን ጉዳይ ላይ እንዲሁ የግሎትን አስተያየት መስጠት ይችላሉ ይቀጥሉ
ወይላ አመሰግናለሁ እኔ መጀመሪያ ባለፈው ሳምንት ከነበረው ነጥብ አንተርሽ አንዳንድ ሐሳብ ብቃኝ ደስ ይለኛል በተለይም የኦሮሚያ ክልል ተወካዮች ወደ አማራው ክልል ሄደው የጀመሩትን ገንቢ ግንኙነት ከተለያየ አቅጣጫ ማየት እንደሚያስፈልግ ማስመር ፈልጋለሁ። የመጀመሪያው አዎንታዊ እይታ የሚሆነው ይሄ ግንኙነት ወያኔ በቀል የልዩነት ፈንጂዎችን ያመክናል እና ወያኔ ለራሱ የፖለቲካ ድሜ ማራዘሚያ ሲል ሁለቱ ህዝቦች በተለያየ መልኩ ያደርግ የነበረውን የልዩነት ቦምብ ያመክናል እና በጣም ገንቢ የሆነ ግንኙነት ነው የሚል አስተያየት ያለኝ በግሌ። በሁለተኛ ደረጃ በዚህ በሁለቱ ህዝቦች መካከል ወያኔ ታፍኖ የነበረው በራስ የመተማመናቸው ብቃት እያደገ መምጣቱን መጎልበቱንና እንቢ ብሎ በራስ ህዝብ በአካባቢ ማንነት የመመካትን ተስፋ ወይ ብቃት ያሳያል የበጎ በራሱ ማሳብ ነው ብዬ ነው የምቀበለው። ሌላው እንግዲህ በሶስተኛ ደረጃ መታየት ያለበት ከሌሎች እነኚህ ሁለት ብሔረሰቦች ኢትዮጵያ ማለት ነው ከሌሎች ብሔር ብሔረሰቦች እና ማህበረሰቦች ጋር በመሆን የሁላችንም መሆን የምትችለዋል ኢትዮጵያን በኢትዮጵያዊነት ለማቆየት ይሄ የወያኔን አፍርሶ የመትከል ፖለቲካ ቀመር የሚዋጋ እርምጃ እና ይሄ በጣም ፕሮግሬሲቭ ነው። ስለዚህ በዛ ደረጃ መታየት እንዳለበት ከዚህ አንጻርም ደግሞ ዛሬ ጭቆላው ሐውልት ማፍረስ ሐውልት መጣል ሳይሆን ህዝቦችን ማቀራረብ ነው። ሐውልቶች በተወሰነ ታሪካዊ ወቅት ይቆማሉ ሳይፈለግ ደግሞ ይፈርሳሉ። የኛም ሀገር ብዙ ምሳሌዎች አሉ ነው የተገነቡ የፈረሱ ሐውልቶች አሉ። ዋናው የህዝቡ ፍቅር የህዝቡ አንድነት መተሳሰቡ ካለ እነኚህ ቅርጾች ናቸው እና የፖለቲካ ምስሎች ናቸው። ስለዚህ ከፖለቲካው ጋር አብረው የሚፈርሱ ናቸው። ያንን ማለት ነው የምፈልገው። በዚህ በኮራፕሽን ዙሪያ በሼክ አላሙዲን በኩል ባለው ጉዳይ ላይ ሰፋ ያለ እውቀት ባይኖረኝም በዚህ በኢኮኖሚክ አናሊሲስ ማንም ግለሰብ ግን ወይም ቡድን የህዝብና የሀገር ሀብትን ጥቅ በግል ለራስ የሚያደርግ ከሆነ መጠየቅ አለበት። የዓለም አቀፍ ክስተት ነው። ኮራፕት የሆኑ ሰዎች አሉ፣ ኮራፕሽንን የሚቃወሙ ደግሞ ድርጅቶች አሉ። በዚህ አኳያ የሳውዲ መንግስት በራሱ ዜጎች ላይ እርምጃ ወስዷል። ይህ እርምጃ የግማሽ ኢትዮጵያዊ ትንሽ ከካላቶች እንደሚያካትት ኢትዮጵያዎች ገልጸዋል። በሼክ አላሙዲን ንብረት ዙሪያ ብዙ ጥያቄዎች ማንሳት ይቻላል። ምክንያቱም ብዙ ብጥብጥ ሊሉ የሚችሉ ብሔራዊ ሰበርቴዎች ተደቁሰዋል። ብዙ ድርጅቶች በእኒህ ሰበርቴ በመያዛቸው ሌሎቹ ተቆጥቶ በትልቁ ሁኔታ ይታያል። ለመንግስት የፋይናንስ ሚኒስትሩ በምፖርትና ባላት ሀገሮች የሚደጉሙ እንደሆኑም ይታወቃል። በአንጻ በአንጻሩ ደግሞ በእነኚህ በተለያዩ ድርጅቶች ታጥቶ ብዙ ኢትዮጵያውያን ደግሞ ተቀጥረውም ይሰራሉ። ያም ደግሞ ባንድ ሆኖ ስናየው ገንቢ ነው። የለት ጉድ ላጣው ወገን ሰርቶ የማግኛ ምንጭ በመሆኑ ያም ታሳቢ መሆን አለበት። ለማናቸውም ግን እነኚህ በጎ ተግባሮች ከተጠያቂነት እንዲያድኑ የሚያደርግ አይመስለኝም። የሳውዲ መንግስት በራሱ መረጃ በራሱ ጊዜ በራሱ አላማ ሙስናን ለማስወገድ እርምጃ ወስዷል። የእርምጃው ሰለባ አንዱ እንደተባለው የካላቡት ናቸው። ስለዚህ ወደፊት ሂደቱን የምናየው ነው የሚሆነው። ስለዚህ በተረፈ ትክክል ነው ትክክል አይደለም ለማለት እኛ ወይም በግሌ የማለት ከማለት እቆጠባለሁ። ምክንያቱም ያገኘውን መረጃ የሚያውቀው ያ መንግስት ነው። በመርህ ደረጃ ግን ማንም ሀገርን ህዝብን በድመው ለግል ጥቅም ያዋለ ግለሰብ ወይም ቡድን መጠየቅ አለበት። ከዚህ አኳያ እንግዲህ ሀገራችን የትየለሌ የሆነ ኮራፕሽኖች እነሱም ግምት ውስጥ ጥሩ መንግስት ቢኖረን ይሄ መንግስት የወሰደው እርምጃ ታላቅ አስተምሮ ሊሆነን በተገባ ነበር የሚል ሀሳብ ላይ ያለኝ። አመሰግናለሁ።
እሺ፣ እናመሰግናለን። መልካም ውሎ።
ሮዳ ሲላ ተሷጋራ እሷን ሳስፈልጋ
ተጀምሯል የዛሬው ጨዋታ ፕሮግራማችንን የምንጀምረው ለታዋቂው ደራሲና ፈላስፋ ገጣሚና መምህር በሆነው ሰለሞን ደረሳ የተሰማንን ህልፈተ ህይወት የተሰማንን ጥልቅ አዘን በመግለጽ ነው። የጨዋታ ፕሮግራም የገጣሚ ሰለሞን ደረሳ አጭር የህይወት ታሪክ እንደሚከተለው ያቀርባል። ራሲ ፈላስፋ ገጣሚና መምህር ሰለሞን ደረሳ መንቴ ከዚህ ዓለም በሞት ተለይቷል። ሰለሞን ደረሳ በቀድሞ ወለጋ ክፍለ ሀገር ግምቢ አካባቢ በመትገኝ ጩታ ቀበሌ ከአባቱ አቶ ዳንኬላንኪና ከእናቱ ኮይዘሮ ሽመቤት ደረሳ መንቴ በ1930 ዓመተ ምህረት ተወለደ። አራት አመት ሲሞላው አዲስ አበባ ከመገኙት አያቱ ብላታ ደረሳ መንቴ ጋር በመምጣት ባያቱ ጃደግ በጀነራል ወንጌትና በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በቀድሞ ትምህርቱን ተከታትሏል። በፈረንሳይ ሀገርና በአሜሪካን ሀገር ተጨማሪ ትምህርቱን ተከታትሎ ወደ ኢትዮጵያ በመመለስ በጋዜጠኝነት ተማርቶ በኢትዮጵያ ቴሌቪዥን እንግሊዘኛ ዜና አንባቢነት እንዲሁም በእንግሊዘኛ መጽሔቶች ተነባቢ ጽሑፎችን ለአንባቢያን አቅርቧል። በኢትዮጵያ ቴሌቪዥንና ራዲዮ ምክትል ስራ አስኪያጅ ሆኖ አገልግሏል። በኋላም ኑሮውን በስደት በአሜሪካን ሀገር አድርጎ በተለያዩ ዩኒቨርሲቲዎች ፍልስፍናን አስተምሯል። ለኢትዮጵያ አዲስ መንገድ የከፈቱ የግጥም ስራዎቹን ልጅነትና ዘበተ ህልፊት አቅርቧል። ልጅነት የሚለው እንደርሳቱን ከነጭ አሜሪካዊት ባለቤቱ ለወለዳት ብቸኛ ሴት ልጁ ለገላኔ ሰለሞን ደረሳ አድርጓል። በዚሁ መጽሐፍ ላይም ለልጁ የጻፈው ማስታወሻ ልጁን የገለጸበት መንገድ በብዙ አድናቂዎችን ያስገረመ ነበር። በመጽሐፉ ላይ ሰለሞን ልጁን እንዲህ ገልጿታል። አሳድግሻለሁ ብዬ ስል ላሳድግሽ ልጄ ገላኔ ሰለሞን ደረሳ መታሰቢያ ይሁንልኝ ብሎ። ሰለሞን ደረሳ በሚኒሶታ ሚኒያፖሊስ በ80 አመቱ ጥቅምት 23 2010 ዓ.ም ምረት በመኖሪያ ቤቱ አርፏል። አስክሬኑም በቃሉና በኑዛዜው መሰረት እንዲቃጠል ተደርጓል።
ለኢትዮጵያ ድምጽ ሬዲዮና የጨዋታ ፕሮግራም ለደራሲና መምህር ሰለሞን ደረሳ የተሰማውን ጥልቅ ሐዘን እየገለጸ ወዳጅ ዘመዶቹና አድናቂዎቹ መጽናናትን ይመኛል። ኢትዮጵያም ታላቅ ባለውለታዋን እንደ ኃይሉ ጎመራው እንደ ገብረ ክርስቶስ ደስታ እንደ እስክንድር ቦጎሲያን እንደ ሙልጌታ አልወሌ ሁሉ ሰለሞን ደረሳንም በስደት አጥታለች። መጽናናት ለኢትዮጵያ። የተወደዳችሁ አድማጮች እየተከታተላችሁ የምትገኙት የእሁድ ጨዋታ ፕሮግራምን ነው። እነሆ የእሁድ ጨዋታ ፕሮግራም እንደቀጠለ ነው። ለዛሬ ይዘንላችሁ የምንቀርበው የእሁድ ጨዋታ ፕሮግራም አልተግባባን የተሰኘ አጭር መጣጥፍ ነው። እነሆ ከፕሮግራማችን ጋር አብራችሁን ሁኑ። ሞገስ ከአሜሪካን የ10 ዓመት ቆይታ በኋላ ወደ ሀገሩ ሲመለስ የቤተሰብ ናፍቆት የሀገር ናፍቆት ባለፉት 10 ዓመታት ፈተናው ነውበት እንደቆየ ነበር። ዛሬ ግን ቀኑ ደርሶ ሞገስን የጫነው ግዙፍ አውሮፕላን በደረቱ አዲስ አበባ ቦሌ ኤርፖርት ላይ በደረቱ ለጣለ። ሞገስ ኢትዮጵያን እጅግ በጣም በጣም ይወዳታል። ለኢትዮጵያ ነጋጠባ ያስባል። የህዝቡ ችግር ለድህነት የመንግስት አይኛው ጣም ባገነነነት ፍትህ የሌለበት ሀገር ህዝብ ሁሌም ባይምሮ ይመላለሳል። ሀገር ቤት ላለው እንቅስቃሴ ለወቱ ሳይሰስት ህዝቡ መሃል መገኘት ያጓጓው ነበር። ይህንንም ያንንም ሐሳብ ሲያወጣ ሲያወርድ ቆይቶ ተሳፋሪዎች መውረድ ሲጀምሩ ሞገስም ወረደ። የኢትዮጵያን አፈር ምድር ሲረግጥ አንዳች ደስታ ስሜት ወረረው። ወደ ውስጥ ሲገባ እዚህም እዛም የቆሙት የፌደራል ፖሊሶች ስሜቱን ረበሹት። ሻንጣውን ሰብስቦ ወደ እንግዳ መጠበቂያው ቦታ አመራ። እናቱ ትያረጋሽና ዘውትር በስልክ የሚነዘንዘው ተናጋሪው ታናሽ ወንድሙ ኤርሚያስ ከእናቱ ጋር አበባ ታቅፎ ተመለከተው። ሞገስ ታላቅ ወንድሙን ተስፉን አሜሪካን ትቶ ብቻውን የመጣው ታላቅ ወንድሙ ወደ ኢትዮጵያ መምጣት እቅድ ስላልነበረው። ሞገስ እናቱንና ወንድሙን ቀርቦ አበባውን ተቀበላቸው። ከስት ጥቁር ቆራ አሉበት። እናቱን አገላብጦ ሳማቸው። ወደ ቢጫው ታክሲ ጉዞ ሲጀምሩ ሞገስ በጣም ከስተሻል ጠቁረሻል እኮ እማ። አይ ልጅ ድሮ ስታቀኝ ቀይ ነበርኩ እንዴ አሉት ያረጋሽ። እትያረጋሽ ቀላጠም ጋው ዶሮ ሰርተው ቤቱ ሙሉ አርገው ነበር የተጠበቁት። ሰራተኛዋን ምግብ እንድታቀራረው ያዟት እንጂ እሳቸውም አልተቀመጡ ታቀራርቡ ነበር። ማዕድ ቀርቦ ሞገስ የናፈቀውን በእናቱ እየተከሸነ ዶሮ በልቶ ጠላውን ጠጥቶ ቡና እየተፈላ ዕጣን እየጨሰ ቤቱ ይህን ያህል ሲደምቅ በመሃላቸው ግን ምንም ንግግር አልነበረም። ወትሮም ወሬ ከጀመረ የማያቆሙ ኤርሚያስ እንኳን እስካሁን ምንም አልተነፈሰም። ሞገስ ኤርሚያስን ተመለከተው። ስልክ ሲያወሩ ሁልጊዜ ወሬው አሜሪካ ነው፣ ኢትዮጵያና ኢትዮጵያውያን ማማረር። ሞገስ ኤርሚያስ እንዲጫወት ከመፈለጉ ምን አዲስ ነገር አለ? ኤርሚያስ ፊቱን ግራ ቀኝ እያማታ ከቆየ በኋላ አባዱላ ስራውን አቁሟል። ሞገስ በነዴት ምን እንዴት አንተ እቺን ትንሽ ነገር እንኳን ተከታትሎ ማሰራት ያቀታል? አንተ ወሬ ብቻ ነው የምታውቀው? አባዱላሁን ጋራጅ ተከታተለ ስራ ማስጀመራቃተ አለው። ሞገስ ሰዓት ለብሶ ሰዓት ጎርሶ አሜሪካን ካለው ወንድማቸው ተስፉ ጋር በጋራ ለቤት ወጪ ሆናል ብሎ የገዙት አባዱላ መኪና የተጣለ ያህል ስለተሰማው ኤርሚያስ ከመቀመጫው ተነስተው አረ ኳስ መመሬት አርግ ተረጋጋ አባዱላ መኪናው መቼ ስራ ቆማ አልኩ አባዱላ አፈጉባኤውን እኮ ኤርሚያስ ሞገስ የፖለቲካ ወሬ ስለሚወድ ጨዋታ ማምጣቱ ነበር ሞገስና እናቱ በጉዳዩ በጣም ሳቁ ቡና ተጠጣ ሞገስና ኤርሚያስ በብዙ ነገር አውርተው አይግባቡ ሞገስ ሰፈራቸው ለማስም ብዙም ስለፈረሰ የሚያውቃቸው ሰዎች በአብዛኛው ሰፈሩን ለቀዋል ወጥቶ ማየት መዟዟር ፈለገ ወደ አሜሪካ ከመሄዱ በፊት ከጓደኞቹ ጋር ይቀመጥበት የነበረው ድንጋይ ጋር ሄዶ ቁጭ ማለት ይፈልጋል ኤርሚያስ ጋር ተያይዘው ከቤት ወጡ አካባቢውን እየቃኙ የድሮ ሱቅ የነበረውና ሜዳው ዛሬ ኮንዶሚኒየም ተሰርቶበት በኮንዶሚኒየሙ ግቢ ውስጥ ህፃናት ሲጫወቱ ሲሯሯጡ ይታያል ኤርሚያስና ሞገስ የመኪና ዋናውን መንገድና ኮንዶሚኒየም ከፊት ለፊታቸው አድርገው ድንጋይ ላይ ተቀመጡ አልፎ አልፎ የሚያልፍ መኪናና ወጣ ገባ የሚሉት የኮንዶሚኒየም ቤት የሚኖር ሰዎች ይታያሉ ሞገስ ባግራሞት አካባቢን እየተመለከተ ይህ ውብ ህዝብና ውብ ሀገር እንዴት እንደናፈቀ ኤርሚያስ ግን ቀበል አድርጎ አሁን ማየትሙት ይህ ሀገር ምን ይናፍቃል ይህ ህዝብስ ምን ይናፍቃል ተንኮሉ ወይስ መቀኝነቱ ደግነቱ ቅንነቱ እኔን ይናፈቀኝ አለው ሞገስ ኤርሚያስ ያውቀዋል በስልክም ስለኢትዮጵያውና ስለኢትዮጵያውያን ጥሩ አያወር አንተስ ግን ምንድነው ሐሳብህ ምንስ ለመሆን ነው እቅድ እንዴት ነው ያለው ውስጥ ያለው ነገር እኮ ተመረዘ ያው እናንተ ወንድሞቼ ከረዳችሁኝ ዳይሬክት አሜሪካ መግባት ካልሆነ ግን በሱዳን ሊቢያ አውሮፓ መግባት ሌላ አማራጭ ደግሞ በኢኳዶር ፔሩ ሜክሲኮ አሜሪካ ላጥ ማለት ምን አልክ? አሜሪካን ዳንተ ምን ምን ተስፋል? አሜሪካን ልንገር ዳንተ ምን ምንም ነገር ተስፋን ማድረግ ያለብህ በሀገር ነው ወጣት የሀገር ፍቅር ሊኖር ይገባል የሀገር ፍቅር አለ ኤርሚያስ ሞገስን አቋርጦ እዚህ አዲስ አበባ በአሁን ሰዓት የሀገር ፍቅር የምትለው ነገር ቢኖር ቲያትር ቤቱ ብቻ ለምን ለምን ማለት ጥሩ ሀገሩ የማን ነው በኔ ብቻ ፍቅር የምትቆም ሀገር እቺ ሀገር ጥቂት ሀብታሞች ጥቂት ሌቦች ጥቂት ጉልበተኞች እኮ ነች ጥሩ ታዲያ ለምን የማታገል ፈራ እዚህ ሆነ አትታገል በመሰደድ በመሸሽ መፍትሄ ታመጣለህ ለሀገር ኤርሚያስ ምን ሸይ ነው መታገል ከማን ጋር ሁሉም ወጣት ከሀገር ለመውጣት በጫካ በባህር ለማምለጥ ነው የሚታገሉ እያየው እየሰማው ቋንተና ተስፉ ሁለት ሆናችሁ እኔን አንድ ኤርሚያስን ራዳውን ልጅ ፈጣኑ እሳቱን ወንድማችሁን ከዚች ሀገር መገላገል አቅቷችሁ ሞገስ በፍጹም ርጋታ ኤርሚያስን ካስተዋለው በኋላ በርግጥ እኔና ተስፉ አንተን በሚመለከት አልተወያየን አልተመካከርን እንዴት የአሜሪካን ኮንግረስ ሳይቀር በእኛ በኢትዮጵያን ጉዳይ ሲመክርና ሲዘክር እናንተ እዚህ ለጅብ ለተጣለው ወንድማችሁ እንዴት አትወያዩ አየ አለ ሞገስ ፊቱን ጨምድዶ ሰዎች መሰደድ ከሀገራቸው ከርስታቸው መሸሽ ለውድቀታችን ዋናው መሰረት በባህር አውሮፓ የመሄድ በጫካ ደቡብ አፍሪካ የመግባት ድፍረት ካለ ሀገርን የማዳን አቅም አለ ማለት ነው። ለዚህም አንተ አይደለህም እኛም ቀስ በቀስ ወደ ሀገራችን ታስገባናል። አሃ እንደዛ ነው ነገር
ስንት ተስፋ ያደረግንብህ አንድ ባንድ ለቅም ከዚህ ሀገር ተገላግለናል ስንል ጭራሽ እዚህ ሀገር ስለመኖር ታውራል።
ኤርሚያስ አለሞገስ ወይቺ ሀገር ወዴት እየሄደች ነው? ወዴት እየሄድን ነው? ወጣት ሁሉ ከሰደደ በሀገራችን ማን ይኖር? በአብዛኛው ሰው አካሉ እንጂ አይምሮ ተሰዷል። ታዲያ መጨረሻ ምንድን ነው? አሁን ባለው ሁኔታ በአብዛኛው ወጣቱ እዚህ ሀገር ቁጭ አለው ወደ ሌላ ሀገር እስኪሄድ ነው። ትራንዚት ላይ ወዴት እንደምንሄድ ግን እኛም መንግስትም አያውቁም፣ ሞራኖችም አያውቁት። ብቻ ሁላችንም የዚህ መጨረሻ ማየት አንፈልግም። ቶሎ ማምለጥ። ሞገስ ከተቀመጠበት ድንጋይ ተነሳ። እኔና አንተ አልተግባባን አንባብ። ባባም ግባ ወደ ቤት እኔ ልሂድ። ወደፊት መራመድ ጀመረ። እንዴ ወደ ልትሄድ? የት ልትሄድ? ቀጥ ብሎ ቆሞ ዞሮ ተመለከተ። እንጃ አላውቅም ወዴት እንደምሄድ። እኔና አንተ ግን አብረን መሄድ አንቺ። አንተ ተመለስ። ለእናቴ እመጣለሁ ልፈልግ ልሄድ ነው በላት። ምንድነው የምትፈልገው? አገሬ አረባክ ተመለስ። አንደኛውን ወርቅ አስጠፋ በደም ትፈልጋታል። ሞገስ በማይሰማው ወንድሙ ምንም አልመለሰለት። ግን ለራሱ እንዲህ ሲል ነገረው፣ በስደት ከሀገር ሰዎች ሲጠፉ ሀገራችን አብራ ጠፋለች። ሰዎች እጅ ለእጅ ተያይዘው በጋራ ከታገሉ ካበሩ ሀገራችን ነፃ ትወጣለች፣ ትኖራለች።
አረፍዳችኋል አድማጮች፣ ከረፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሰምቱ አበይት ዜናዎች ቀጥለው ይሰማሉ። በአማራና በኦሮሚያ የሚካሄደው ተቃውሞ ጠንክሮ እንደቀጠለ ነው። በምስራቅ ሸዋ ጨፌ ዶንሳ ተቃውሞ ሲቀጥል በርካታ የመንግስት ተቋማት በእሳት መውደማቸው ተዘግቧል። የኦሮሚያ ክልል ፖሊሶች ህዝቡን ለማረጋጋት በመሞከር ላይ ሲሆኑ ሁኔታዎች ከቁጥጥር ውጭ እንዳይሆኑ የሰጉ የአገር ሽማግሌዎች ወጣቶችን እያነጋገሩ መሆኑም ተዘግቧል። በምጃር ሸንኮራም መንግስቱ የጠራው ስብሰባ በተቃውሞ መቋረጡን ከስፍራው የመጣ መረጃ መለክታል። በመቱ ዩኒቨርሲቲም ተቃውሞ መቀጠሉ ተዘግቧል። በጨፌ ዶንሳ ተቃውሞ በርካታ ተቋማት ሲወድሙ ፍርድ ቤቶች፣ የድርጅትና የመንግስት ጽህፈት ቤቶች፣ ማዘጋጃ ቤቶችና ሌሎች ተቋማት በህዝብ ተወሰደ እርምጃ በከፊልና ሙሉ በሙሉ መውደማቸውን ከአካባቢው የተገኘ መረጃ መለክታል። በምስራቅ ሸዋ ጨፌ ዶንሳ ለአራተኛ ቀን በያዘው ተቃውሞ በርካታ ትምህርት ቤቶችም አገልግሎት ሰጪ ተቋማትና የመንግስት መስሪያ ቤቶች በቃጠሎ ወድመዋል። እስከ 15 የሚደርሱ ወጣቶች ተይዘው መታሰራቸው ሲነገር ከከተማዋ በ500 ሜትር ርቀት ላይ የሚገኘው ሚሳኤል ምድብ እየተባለ የሚጠራው የአየር መቃወሚያን ጨምሮ የተለያዩ የጦር መሳሪያ የተከማቹበት ቦታ በልዩ ሁኔታ እየተጠበቀ ነው ተብሏል። በትምርት ቤቶችና የህዝብ ተቋማት ላይ ደረሰውን ጥቃት ሰርጎ ገቦች የህዝቡን ተቃውሞ ለማበላሸት ወንበለ ያደረጉት ነው ተብሎ ተዘግቧል። ከአራርቲ 10 ኪሎ ሜትር ርቀት ላይ የሚገኘውን የቻይና ቺፖርት ፋብሪካ በህዝብ ተቃውሞ መውደሙን የገለጸው የአማራ ክልል ቴሌቪዥን በበኩሉ የህዝቡ ተቃውሞ የመብራት ማቋረጥ ብቻ እንዳልሆነ ዘግቧል። ዘይትና ስኳር መሰረታዊ ፍጆታ እቃዎች መጥፋታቸው የኑሮ ውድነት የህዝቡን ተቃውሞ እንዳባባሰው ሲገለጽ፣ ከጨፌ ዶንሳ በ30 ኪሎ ሜትር ርቀት ላይ በመተገኘው የሰሜን ሸዋ ምንጃር ሸንኮራ ከተማ የተነሳው ተቃውሞ ለማስቆምም የመንግስት ባለስልጣናት የጠሩ ስብሰባ በከፍተኛ ተቃውሞ መቋረጡ ተዘግቧል። በሌላ በኩል በኤልባቡር መቱ ዩኒቨርሲቲ ተቃውሞ መደረጉም ተገልጿል። የተቃውሞ መነሻ በግልጽ ባይታወቅም ተማሪዎቹ በዩኒቨርሲቲ ቁጥር ግቢ ተቃውሞ ሲያሰሙ እንደነበር የተገኘው መረጃ ያመለክታል። የፋሽስት ግራዚያኒ ሐውልት እንዲፈርስ ወሳኔ መሰጣቱ ተነገረ። የጣሊያን ፍርድ ቤት ከአምስት ዓመት በፊት የተገነባውን የግራዚያኒ ሐውልት እንዲፈርስ ወሳኔ ሰጥቷል። በላዚዮ ክፍለ ግዛት አፊሌ ከተማ የፋሽስቱ ሮዶልፍ ግራዚያኒ መታሰቢያ ሐውልትን በገነቡት የከተማዋ አመራሮች ላይ የእስርና የገንዘብ ቅጣት ውሳኔ ማስተላለፉም ታውቋል። ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ እንዳስታወቀው የጣሊያን ፍርድ ቤት ውሳኔ ለኢትዮጵያውያን ታላቅ ድል መሆኑን ተዘግቧል። ሐውልቱን የገነቡትና የፍርድ ቤት ትእዛዝ ባለማክበር ክስ የተመሰረተባቸው የአፊሌ ከተማ ከንቲባና ሌሎች አመራሮች ከስድስት ከስምንት ወራት እስራት የተፈረደባቸው ሲሆን የገንዘብ ቅጣትም እንደተጣለባቸው ተዘግቧል። ከ1928 እስከ 1933 እንደ ኢትዮጵያን አቆጣጠር ባለው የአምስቱ ዓመት የፋሽስት ወረራ ከአንድ ሚሊዮን በላይ ኢትዮጵያውያን መገደላቸው ሲዘገብ 2000 አብያተ ክርስቲያናት ከግማሽ ሚሊዮን በላይ ቤቶች ወድመዋል። 14 ሚሊዮን የቤት እንስሳት ሲያልቁ በገንዘብ ሊተመን የሚያስቸግሩ የሀገር ቅርሶች መዘረፋቸው ተዘግቧል። ፋሽስት ጣሊያን በኢትዮጵያና በህዝቧ ላይ የሰራው ግፍ በታሪክ ሲታወስ የሚኖር ነው ተብሏል። ያንን አስከፊ የጭካኔ ተግባር ከፈጸሙት የጣሊያን የጦር መሪዎች አንዱ ሩዶልፍ ግራዚያኒ የሚጠቀስ ነው። ለዚህ ወንጀለኛ የጦር መሪ በጣሊያን ላዚዮ ግዛት አፊሌ ከተማ ሐውልት መቆሙና የመታሰቢያ ሙዚየም መገንባቱ ኢትዮጵያውያን ብቻ ሳይሆን ለፍትህ ፈላጊ የዓለምን ህዝብ ያስቆጣ ድርጊት ሆኖ ነበር። አቶ ኪዳኔ አለማየሁ የዓለም አቀፍ ለፍትህ የኢትዮጵያ ጉዳይ ስራ አስኪያጅ እንደገለጹት ለግራዚያኒ የቆመውን ሐውልትና የተገነባውን ሙዚየም በተመለከተ በአስቸኳይ እንዲፈርስ ከፍተኛ የሆነ ዘመቻ ሲደረግ ቆይቷል። ጉዳዩን በፍርድ ቤት ሲከታተሉ ለነበሩ ተቋማት፣ ግለሰቦችና ለመላ ኢትዮጵያውያን ባለፈው ማክሰኞ የጣሊያን ፍርድ ቤት ያስተላለፈው ውሳኔ ታላቅ ድል ሆኖ ተመዝግቧል። ፍርድ ቤቱ ሐውልቱን እንዲፈርስ ብቻ ሳይሆን በዚህ ግንባታ እጃቸውን ያስገቡና እንዳይፈርስ እንቅፋት የሆኑ የአፊሌ ከተማ አመራሮች ላይ የእስርና የገንዘብ ቅጣት ማስተላለፉ ተዘግቧል። ኢትዮጵያ በቀጣይ አንድ አመት በብሔራዊ ደህንነት ቁጥጥር ስር እንደምትወርቅ እየተነገረ ነው። በኢትዮጵያ ያለውን ወቅታዊ ሁኔታ መነሻ በማድረግ ከፍተኛ ባለስልጣናት የተከተቱበት የብሔራዊ ደህንነት ምክር ቤት ሀገሪቱ ያለችበትን ችግር ይፈታል የተባለ አዲስ እቅድ አውጥቻለሁ ማለቱ ተዘግቧል። የብሔራዊ ደህንነት ምክር ቤቱ ያወጣው አዲስ እቅድ በተመለከተ መከላከያ ሚኒስትሩ ሲራጅ ፈጌሳ በሰጡት መግለጫ የጸጥታ ኃይሎች ከእንግዲህ የሚካሄዱ ህገወጥ ሰልፎችን ለማስቆም እንዲችሉ መመሪያ ተሰጥቷል። እስካሁን ለጠፋ ህይወትና ንብረት የሚጠየቁ ለህግ የሚቀርቡ አካላት እንደሚኖሩም አቶ ሲራጅ ተናግረዋል። ዜጎች በተለያዩ ሀገሪቱ አካባቢዎች የሚያካሄዱት አመፅ እንዲቆም ይደረጋልም ብለዋል። በኢትዮጵያ የተከሰተውን ህዝባዊ አመፅ አንዴ በኃይል ሌላ ጊዜ ደግሞ ያልተፈጠረ በማስመሰል ለመከላከል ሲማስን የነበረውና በህወሓት የሚመራው አገዛዝ ብዙ ሙከራዎችን ሲያደርግ ቆይቷል። በአስቸኳይ አዋጁ ጭምር የህዝብን ጥያቄ ለማፈን ያልቻሉ አገዛዙ ሁሉም ነገር በቁጥጥር ስር ውሏል፣ የሀገሪቱ ሰላምም አስተማማኝ ነው ሲል እንደነበር ተዘግቧል። አሁን ደግሞ በኢትዮጵያ የተለያዩ አካባቢዎች ያለውን የህዝብ ቁጣ ለማፈን አዲስ እቅድ ነድፍ ያለው ማለቱ ተዘግቧል። አዲስ እቅድ ደግሞ የተነደፈው የተባለው በብሔራዊ ደህንነት ምክር ቤት መሆኑን የመንግስት መገናኛ ብዙሀን ዘግበዋል። የብሔራዊ ደህንነት ምክር ቤት የሚባለው በጠቅላይ ሚኒስትር ኃይለማርያም የሚመራ ሆኖ በውስጡ የአገር መከላከያ ሚኒስቴር፣ የፌዴራል ፖሊስ ኮሚሽን፣ የመረጃ ደህንነት መስሪያ ቤት፣ የኢህአዴግ ጽህፈት ቤትንና ሌሎች የጸጥታ አካላትን ያካተተ መሆኑ ተዘግቧል። በአሁኑ የብሔራዊ ደህንነት ምክር ቤት ስብሰባ ደግሞ የክልል ርዕሰ መስተዳድሮችና የክልል የጸጥታ አካላትም ተሳትፈውበታል። እናም የብሔራዊ ደህንነት ምክር ቤቱ በሀገሪቱ በአሁኑ ወቅት ያለውን ቀውስ በዘላቂነት ለመፍታት በሚል የተለያዩ እርምጃዎችን እንደሚወስድ ገልጿል። የምክር ቤቱን ውሳኔ አስመልክተው የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ እንዳሉት ከአሁን በኋላ የሚካሄዱ ሰልፎች የሚያስከትሉትን ችግር ለመከላከል የጸጥታ አካላት ተቀናጅተው እርምጃ ይወስዳሉ ብለዋል። እስካሁን የሚካሄዱ ሰልፎችም ህገወጦች ናቸው ብለዋል። በኦሮሚያና ሶማሌ እንዲሁም በተለያዩ አገሪቱ አካባቢዎች በተፈጠሩ ግጭቶች ለጠፋ ህይወትና ንብረትም ተጠያቂ የሚሆኑ አካላት እንደሚኖሩ አቶ ሲራጅ ፈጌሳ ገልጸዋል። ከኦሮሚያ ሶማሌ የተፈናቀሉት ከ700,000 በላይ የሚሆኑ ሰዎች ወደ ነበሩበትም ይመለሳሉ ብለዋል። የውጭ ምንዛሬ እጥረት ኢኮኖሚውን እንደሚያቆመው የብሔራዊ ባንክ ገዢ አስታወቁ። በኢትዮጵያ የተባባሰ የመጣ የውጭ ምንዛሬ እጥረት ኢኮኖሚውን እንደሚያቆመው የብሔራዊ ባንክ ገዢ አስታወቁ። ኢትዮ ቴሌኮም በበኩሉ በውጭ ምንዛሬ ጥረት ምክንያት ስራ መስራትም ሆነ ብድር መክፈል አልቻልኩም ሲል ማስታወቁ ተዘግቧል። የብሔራዊ ባንክ ገዢ አቶ ተክለው ለአጥናፉ ለፓርላማው የፋይናንስ በጀት ጉዳዮች ቋሚ ኮሚቴ እንዳስታወቁት ከውጭ ንግድ እየተገኘ ያለው የውጭ ምንዛሬ ዝቅተኛ መሆኑ ሀገሪቱን አጣብቂኝ ውስጥ ከቷታል ብለዋል። በዚህ መልኩ ከቀጠለና የሚያስፈልገው የውጭ ምንዛሬ ማቅረብ ካልተቻለ ኢኮኖሚ ይቆማል ሲሉ መናገራቸውን አዲስ አበባ የሚታተመው ጋዜጣ ዘግቧል። መንግስት የውጭ ንግድን ለማሳደግ የሞት ሽረት ጉዳይ ነው ያለ የሚገኘው ዝም ብሎ መፈከር አይደለም፣ በትክክል የሞት ሽረት ጉዳይ መሆኑ የታየ ነው በማለት ስጋታቸውን ገልጸዋል። የብር ምንዛሬ ተመናቅም በ15 በመቶ እንዲቀንስ ሲደረግም የውጭ ንግድ ዘርፉን ለመጨመር ነው ሲሉ የባንኩ ገዢ ተናግረዋል። የብር ምንዛሬ ተመን እንዲቀንስ መደረጉ ግን ብቻ ነው የሚፈለገውን ውጤት አያመጣም ሲሉ ማክለዋል። በግብርና ማኑፋክቸሪንግ በተለይም ጨርቃጨርቅና አልባሳት ኢንዱስትሪ ከፋይናንስና የውጭ ምንዛሬ አቅርቦት ችግር ምክንያት ከጊዜ ወደ ጊዜ እያሽቆለቆለ እንደመጣ ጥናቶች አመልክተዋል። የኢንዱስትሪ ሚኒስትሩ አቶ አህመድ አበተው በተገኙበት የቀረበው ጥናት እንደሚያሳየው ከሆነ በውጭ ምንዛሬና ተያያዥ ጉዳዮች ከ15 ዓመት በፊት በጨርቃጨርቅና አልባሳት ዘርፍ የተፈጠረው 29 በመቶ የስራ ዕድል ከሁለት ዓመት በፊት በተደረገ ዳሰሳ ወደ 11 በመቶ ዝቅ ብሏል። በዚህ ጊዜ ውስጥ ዘርፉ ያደገው የእሴት ጭመራም ከ7 በመቶ ወደ 4 በመቶ ዝቅ ብሏል። በተመሳሳይ ሁኔታ ቴሌኮም ከፍተኛ አመራሮች ጥቅምት 27 2010 ለፓርላማው የሳይንስ ኮሙኒኬሽንና ቴክኖሎጂ ቋሚ ኮሚቴ የሩብ ዓመት የቅድ ክንዋኔያቸውን ሲያቀርቡ በውጭ ምንዛሬ ጥረት ምክንያት ተቋሙ ስራውን መስራትም ሆነ ብድር መክፈል የማይችልበት ደረጃ ላይ መድረሱን ይፋ አድርገዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ዶክተር አንዷለም አድማሴ በአሁኑ ጊዜ በውጭ ምንዛሬ ጥረት ምክንያት መንቀሳቀስ አልቻልንም ብለዋል። በተግባር ግዢ ያቁመናል፣ በንድፈ ሐሳብ ብቻ ነው ግዢ ያከናውን የምንገኘው በማለት አቤቱታቸውን አሰምተዋል። በመጨረሻም ሼህ መሐመድ አላሙዲንን ጨምሮ የሌሎች ታሳሪዎች የባንክ ተቀማጭ ሂሳብ መታገዱ ተዘግቧል። የሳውዲ አረቢያ መንግስት ባለፈው ቅዳሜ በቁጥጥር ስር ያዋላቸው ትውልደ ኢትዮጵያዊ ሼህ መሐመድ አላሙዲንን ጨምሮ የሌሎች ታሳሪዎችን የባንክ ተቀማጭ ሂሳብ ማገዱን አስታውቋል። ከእስሩ ጋር በተያያዘ በአጠቃላይ ለአደጋ የተጋለጠው የባለሀብቶቹ ንብረት 33 ቢሊዮን ዶላር እንደሚገመትም ከብሉምበርግ ዘገባ መረዳት ተችሏል። የሼህ መሐመድ አላሙዲን ቃል አቀባይ ከብሉምበርግ ጋር ባደረጉት ቃለ ምልልስ እርምጃው በሳውዲ አረቢያ ውስጥ እየተገደበና በሌሎች ሀገራት ያላቸው ንብረት የማይመለከት መሆኑን አስታውቀዋል። ቋሚ መኖሪያቸው በሳውዲ አረቢያ ጅዳ ያደረጉት ሼህ መሐመድ አላሙዲን እስካለፈው ሳምንት መጨረሻ በሳውዲ አረቢያ ሪያድ በተካሄደው ግሎባል ኢንቨስትመንት ፎረም ላይ ከተገኙ በኋላ መያዛቸውና መታሰራቸው ተዘግቧል። ከሳውዲ ባሻገር በሞሮኮ በስዊድንና በኢትዮጵያ ከፍተኛ ኢንቨስትመንት ያላቸው ሼህ መሐመድ አላሙዲን የሳውዲው ስራትና እገዳ በሌሎች ሀገር ኢንቨስትመንቶቻቸው ላይ ተጽዕኖ አይኖረውም ሲሉ ቃል አቀባያቸው ቲም ፓንደር ተናግረዋል። በሳውዲ የተፈጠረው ሁኔታ የንጉሳውያኑ ቤተሰቦች የውስጥ ችግር ነው ሲሉ ለብሩምበርግ አስተያየታቸውን ሰጥተዋል። የ13 ቢሊዮን ዶላር ሀብት ባለጸጋ በሆኑት በሼህ መሐመድ አላሙዲንና በሌሎች ታሳሪዎች ላይ የተጣለው እገዳ የግል ተቀማጭ ሂሳባቸውን ብቻ የሚመለከት መሆኑንም የሳውዲ አረቢያ ብሔራዊ ባንክ አስታውቋል። የታሳሪዎቹ ኩባንያ ተቀማጭ ሂሳብ አለመታገዱና ህጋዊ የባንክ ስርዓት ተከትለው ገንዘባቸው ማንቀሳቀስ እንደሚችሉም ይፋ ሆኗል። የብሪታንያ ዴይሊ ሜል ይፋ ያደረገውና በታዋቂው ሪትስ ካርልተን ሆቴል ወለል ላይ ፍራሽና ብርድ ልብስ ታድሏቸው የታሰሩት ባለስልጣናትና ባለሀብቶች ልዑላን በቁጥር 50 ያህል መሆናቸው ተመልክቷል። የሳውዲ አረቢያ ጠቅላይ አቃቤ ህግ እንደሚሉት ደግሞ ይህ እስራት የመጨረሻው ሳይሆን የመጀመሪያው ምዕራፍ ሲሆን በቀጣይ የሚታሰሩ መኖራቸውንም አስታውቀዋል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። Good night, somebody. Good night, somebody. Good night.
ማስተዋቂያ ለአድማጮች በስቶኮልም ከተማ ለረጅም አመታት ነዋሪ የነበረችውና የተወደደችዋ ወይዘሮ ገነት ዳንኤልሽን ባደረበት ህመም በህክምና አስተረዳ ቆይታ ባለፈው ቀዳሜ ኖቬምበር 4 ቀን ከዚህ ዓለም በሞት ተለይታናለች። የወይዘሮ ገነት የቀብር ስነ ስርዓት የፊታችን ማክሰኞ ኖቬምበር 14 ቀን በኢትዮጵያ ሰዓት አቆጣጠር ከጠዋቱ 5 ሰዓት እስከ 7 ሰዓት ወይም በስዊድን ሰዓት አቆጣጠር ከ 11 ሰዓት እስከ 13 ሰዓት ድረስ ማሽታ በሚገኘው ሙሉ ዮሐንስ ቤተክርስቲያን ውስጥ በሙሉ ፍታት ይከናወናል። ከፍታት ስነ ስርዓት በኋላ አስከሬኑ ከቤተክርስቲያን ወጥቶ በወዳጅ ዘመድ ታጅቦ ኡደንሳላ ቢግድጉ ወርድ ቤተክርስቲያን በመሄድ የግባተ መሬት ስነ ስርዓት በተዋህዶ መንፈሳዊ ስነ ስርዓት እንደሚፈጸም ታውቋል። የቀብር ስነ ስርዓቱ እንደተጠናቀቀ ከኡደንሳላ ቤተክርስቲያን ጋር ኩታ ገጠም ወደ ሆነው የምግብ አዳራሽ በመግባት በስሙ የተዘጋጀውን ጸበል ጸዲቅ እንቀምሳለን። የፍትሐት ስነ ስርዓት ከተዘጋጀበት ቤተክርስቲያን እስከ ቀብሩ የሚፈጸምበት ቦታ ቤተክርስቲያን ድረስ የሚያጓጉዝ አውቶቡስ የተከራየን መሆኑንም እንገልጻለን። ባለቤቷ ልጆቿና ቤተሰቦቿ ፕሮግራማችን እንደቀጠለ ነው። አንድ ተጨማሪ ማስታወቂያ አለን መርሷል።
እንግዲህ ያው የሚቀጥለው ሁለት ሳምንት ቅዳሜ ማለት ነው በዚህ በኢትዮጵያ ኮሚኒቲ
ኖቬምበር 25
ከሰዓት በኋላ ኢትዮጵያ ቀን በሚል አንድ ትልቅ ዝግጅት ተዘጋጅቷል። የተለያዩ የባህል ምግቦች የተለያዩ ዝግጅቶች ይደረጋሉ። እና እንግዲህ ህዝቡ ተሳታፊ ሆኖ
እንዲገኝ ማለት ነው
ኮሚኒቲውንም እንዲያግዝ
ግራ መንገዱን ዘና እንዲል ማለት ነው
ዘና ያለ መርዳት አለበት የሚል ዝግጅት ተዘጋጅቷል።
ባለፈው ሳምንት ያው ተወበረ እዚህ ነበርና ተናግሯል። ኖቬምበር 25 ያው እንግዲህ ከመሳሳት ጀምሮ መስለኛል ዝግጅት ተዘጋጅቷል። ቲኬቶችም እየተሸጡ ነው።
አዎ ቲኬቶችም አሉ።
ቲኬቶች እየተሸጡ ነው። 200 ክራውን ማለት ነው እየተሸጠ ነውና ያንን እንዲገዛና ሰው በለቱም እንዲገኝ ጥሪያቸውን ያስተላልፋሉ ማለት ነው። መደርማጮቻችን ፕሮግራማችን እንደቀጠለ ነው። አንድ ኢንተርቪው ከመናደር ድረስ ሙዚቃ እንጋብዛችኋለን።
Cause I didn't know that you'd be gone. ምን አውቃለሁ።
አድማጮቻችን እንግዲህ ፕሮግራማችን ከዚህ ከስቶክሆልም ስዊድን እየተላለፈ ነው። አሁን ወደ ግማሽ ሰዓት ያህል ቀረናል። ወደ ኢንተርቪው ወደ ቃለ ምልልስ ፕሮግራም እናልፋለን። የዛሬ ቃለ ምልልስ ፕሮግራማችን እንግዲህ በተለይ በማህበራዊ ሚዲያዎችና አጠቃቀም ዙሪያ ያተኩራል። እንደሚታወቀው በተለይ በዚህ በቴክኖሎጂ ጊዜ ማህበራዊ ሚዲያዎች በተለይ እንደ ፌስቡክ፣ ትዊተር እና ሌሎችም በርካታ የመገናኛ ብዙሃን አሉ። መረጃዎችን በአስቸኳይ በፍጥነት ለህብረተሰቡ በማድረስ ከፍተኛ ሚና እየተጫወቱ ይገኛሉ። በተለይም ከትልልቅ ሚዲያዎች ቀድመው በመፍጠን መረጃዎች እየደረሱባቸው መሆኑ ይታወቃል። እና በዚህ አንጻር እና ረገድ በተለይ ኢትዮጵያውያን ከዚህ አንጻር እንዴት ይጠቀሙበታል የሚለውን ነገር ለማየት እንሞክራለን። እንደ ኢትዮጵያ ባሉ የሳተላይት ቴሌቪዥን እና ሬዲዮኖች በተዘጉበት ድረገጾች ኢትዮጵያ ውስጥ በማይከፈቱበት በማይሰሩበት ሁኔታ ይሄ የፌስቡክ ፕላትፎርም እንዴት እንጠቀምበታለን? በተለይ ደግሞ ሴቶች ደግሞ በዚህ በተለይ በፖለቲካው አክቲቪቲም ዙሪያ ሴቶች ያላቸው ሚና በዚህ በማህበራዊ ሚዲያ አጠቃቀም ይለው ለማየት ነው መንወክረው። መስመር ላይ አንድ እንግዳ አለችኝ። ሰማያ ከሆነ ተነስተልኝ።
ተነስተልኝ።
ሰላም እንደምን አረፈርሽ? እስቲ ራስሽን አስተዋውቂና እንቀጥላለን።
እሺ፣ አመሰግናለሁ። ሂሩት ኃይሉ ይባላል። እስራኤል ነው።
በጣም አመሰግናለሁ ሂሩት። እንግዲህ በእስራኤል ሀገር ነው በስኖሪው። ዛሬ ቀደም ብዬ እንደነገርኩት በተለይ በዚህ በማህበራዊ ሚዲያ አጠቃቀም ላይ ንቁ ተሳትፎ ካላቸው ኢትዮጵያውያን መካከል በተለይም ከሴቶች በርካታ የተወሰኑ ቁጥራቸው በጣም ብዙ ባይባልም ጥቂት ሴቶች በጣም በፍጥነትና ጥሩ ዜናዎችን በየጊዜው የሚያወጡ አሉ። ከነዛ ውስጥ አንቺ አንዷ ነሽ እና በዛ ዙሪያ ላይ ባሉ ነገሮች ላይ እንወያያለን ማለት ነው። እንደውለ ጥያቄያችን ከመግባታችን በፊት እስራኤል ሀገር ትኖራለሽ እና እንኳን ደህና መጣሽ ወደ ኢትዮጵያ ድምጽ ሬዲዮ ስዊድን እዚህ የሚገኘው ማለት ነው። እስቲ በእስራኤል ሀገር ያለውን በአጠቃላይ ሁኔታ እስቲ ኢትዮጵያውያን ሁኔታ እንቅስቃሴ ከፖለቲካው አንጻር እንደ መንደርደሪያ ብንጠቀምበት ከዛ ወደ ሌሎቹ እናልፋለን።
እሺ፣ አመሰግናለሁ ግሩም። እኔም ስለጋበዛችሁኝ አመሰግናለሁ። እኛ አካባቢ እስራኤል በህዋት ስር ቁጥጥር ስር የነበረች ሀገር ነች። እንደውም በሚገርም ሁኔታ ልክ ኢትዮጵያ ልክ እንደ ኢትዮጵያ ሳይሆን የሚያዩት ኢቨን ራሷን ይታለች እንደ መቀሌ ነው የሚያዩት የነበረና 100% በቁጥጥር ያረጓት ሀገር ነበረች። እኛ ከሰባት 8 ዓመት በፊት ነው እንግዲህ እንቅስቃሴ የጀመርነው። አንዴ ምናልባት እንግዲህ አጋጣሚ ከሆነ አንደኛ ማህበር ያው እዚያ ላይ ኢትዮጵያውያኖችም ተሰባስበን አንድ ማህበር ማቋቋም እንዳለብን ስለ ሀገራችን የምንወያይበት መድረክ መክፈት እንዳለብን ተመካከርን። ያው አንድ ማህበር አቋቋምን ማለት ነው፣ ኢትዮጵያና አንድነት ማህበር። የመጀመሪያው ጸረ ወያኔ ማህበር ነው ለእስራኤል። እና መጀመሪያ አባ መቃሪዎስ የካናዳ ጳጳስ እንግዳ ሆነው እዛ ማህበር ላይ ተጋብዘው ነበር። እና ማስታወቂያ ሲለቀቅ እሳቸው እንደሚመጡ ስብሰባ ሲደረግ የመጀመሪያ ስብሰባ ነበር እንግዲህ። እና ደስተኞች አልነበሩም። በየቦታው ይህን ስብሰባ የሚያከሽፍ ወረቀት በጽሑፍ ወረቀት የበተኑ ነበር። እነዚህ አሸባሪዎች ናቸው፣ የሻቢያ ተላላኪዎች ናቸው፣ እንዳትሄዱ የሚል ቅስቀሳ ይደረግ ነበር በየቦታው። ያው መጥተው እንደሚረብሹም እናውቅ ነበር፣ ገምተን ነበር። ያው የዕለት ሁለት ወደ አዳራሽ መጡ እና ያው ለመረበሽ ሞከሩ፣ ፖሊስ አስወጣቸው። እና ከዛን ጊዜ በኋላ ያው እንግዲህ ያላቸውን አቅም ያደረስ እንደሆነ እና ህግ የሚባል ነገር መኖሩን ያወቁበት ቀን ነው። እውነት ለመናገር እዛ በፊት የነበራቸውን ይሄንን በቃ የትም ቦታ እነሱ ሁሉ ማድረግ የነበረ ስሜት ቅስማቸው የተሰበረበት ቀን ነበር ያቺ ቀን። እና ያኔ በትንሽ ሰዎች የተጀመረው እንቅስቃሴ እያደገ 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 ሄዶ ዛሬ ደስ የሚል ደረጃ ላይ ደርሷል። ዛሬ እነሱ አሸባሪ እያሉ የፈረጇቸውን ሰዎች ማምጣት መጋበዝ ጀመረ። እነ ታማኝ ታማኝ ሁለቴ መጥተዋል፣ እነ ኦባንግን አስመጥተናል። እና የተለያዩ ሰዎች በእነሱ በኩል በእኛ ለእኛ ሂሮ ምንላቸው ለእኛ ብርቅዬ ወንድሞቻችን ለእነሱ ግን ማይፈልጓቸው ነው ጋብዘን ያው ሀገራዊ ስብሰባዎችን አካሂደናል።
ስለዚህ ዛሬ ያው ቀደም ብሎ እንደነበረው እነሱ ሙሉ በሙሉ ከሚቆጣጠሩበት ነጻ አውጥታችሁ እናንተም የበላይነት የምታሳዩበት ላይክ ጊዜ ነው ማለት ነው።
በጣም እንደውም አሁን በጣም አሁን ቅርብ ጊዜ የተሃለ እንደውም ኤምባሲ በር ላይ ተብለለበ ባንዲራ ሁሉ ይሄው አውርዶ የማቃጠል ሁሉ ያለና አሁን በኛው በኩል ያለው በተቃውሞ ይጎራው ያለው ነው ኃይሉ እያየለ የመጣው ከጊዜ ወደ ጊዜ የሰው አዌርነስ እየጨመረ መጥቷልና አሁን ያለው ግንዛቤና በፊት በጣም ልዩነት አለው። ደስ ይላል አሁን ያለው እንቅስቃሴ፣ አብዛኛው ሰው አዌርነስ አለው።
በጣም ጥሩ ነው። በተቃራኒው በሌሎች ሀገሮች የነበረው ነገር አንዳንድ የመቀነስ ሁኔታ ያሳያል። እዛ እንደዚህ እየጨመረ መምጣቱ በጣም ሊበረታታ የሚገባው ነው። እንግዲህ ዛሬ ሐሳባችን ሌሎች እንግዲህ ሌላ ጊዜ እሱን እናንተ ማህበራት እዛ የሚደረጉ ጥያቄዎችን በሌላ ጊዜ እንዳስሰ ይሆናል። ለዛሬ ሐሳባችን መነሻችን በማህበራዊ ሚዲያ ዙሪያ ነው። አንቺ በተለይ ሴቶች በፖለቲካው ረገድ ስማቸውን ተጠቅመው ፎቶግራፋቸውን ተጠቅመው ፊት ለፊት ከሚጽፉት ቶሎ ቶሎ መረጃዎች የተገኙ መረጃዎችን ከሚያወጡት አንዷ ነሽ። እስቲ ከመቼ ጀምሮ ነው በተለይ እንደዚህ በማህበራዊ ሚዲያ ላይ እንደዚህ መረጃዎችን ቶሎ ቶሎ በማውጣት እንዲደርሱ በማድረግ የተገኙ መረጃዎችን በማካፈል ወይም ሼር በማድረግ እንደዚህ አይነት ሞር አክቲቪቲ ውስጥ የገባሽው ከመቼ ጊዜ ጀምሮ ነው?
እኔ ከመቼ ልበል እንግዲህ ፌስቡክ ከጀመርኩ ጀምሮ ያው ሶሻል ሚዲያ መጠቀም ከጀመርኩ ሁሌም ሀገራዊ ነገር ነው የምጠቀምበት። አሁን ፌስቡክ በብዛት ሰው ከመጠቀሙ በፊት እንግዲህ አብዛኛው ፓርቶክ ተጠቃሚ ነበር እና እኔም ፓርቶክ ኢካዴስ ኢትዮጵያን ክረንት አፌርስ ዲስከሽን ፎረም የዛሩም ረጅም አመት ታዳሚ ነበርኩ። እስቲል አሁንም ያው ለጊዜ ውሎ እና እዛ ነው መረጃ የምንገዋወጥ የነበረ። አዳዲስ መረጃዎችን የምትሰማው የምታገኘው እዛ ነበረ። ያንንም የምንሰማውን ነገር በየፌስቡካችን ሼር እናደርጋለን። አሁን ግን ሰው ሞር በተለይ ወደ ሀገር ቤት የማይገቡ ነገሮች፣ ዌብሳይቶች የማይነበቡ ነገሮች ላይ በጽሁፍ መግባት ስለሚችሉ አሁን ወደ ፌስቡክ ሞር ያለኝን አቅምን ወደ ፌስቡክ ነው ያዞርኩት እና የሰዓትን ማዳመጥ የማይችሉ አክሰስ የሌላቸው ሰዎች የሰዓትን ጽሁፍ ሼር በማድረግ ያነቡታል እና ብዙ ጊዜ የሚነበብ ነገር ነው የሚያነቡት። ያነባሉ የሚነበብ ነገር ነው
በተለይ ምንም ችግር የሌለው
በቀላሉ ሰው ጋር መድረስ የሚችለው የሚነበብ ነገር ነው እና አሁን ሞር ወደ ፌስቡክ ዞሬ ይመጣሉ መረጃዎችም እዛው
በትክክል
ከተለያዩ ቦታ መረጃዎችም ይመጣሉ። ያንን መረጃ እኛም እያወጣን ያው የማጋለጡን ስራ ያለ ነው እና ሶሻል ሚዲያ ጥሩ ነው። ሰውንም ከጊዜ ወደ ጊዜ አዌርነሱ እየጨመረ ነው የመጣው እና ጥሩ እንቅስቃሴ ነው የምታየው የሶሻል ሚዲያው ላይ።
በጣም አሪፍ። እንዴት ነው ግን እስቲ መጀመሪያ ላይ እንደዚህ በስም በፎቶግራፍ ሆ አድርጎ መጠቀም አንዳንድ ጊዜ ተወሰነ? ብዙዎች የሚጽፉ በጣም ጥሩ ጻፊያ እንዳሉ እናያለን እንገነዘባለን። ነገር ግን ራሳቸው ብዙዎቹ ፍለፊት አያወጡም። ብዙ ተሳዳቢዎችና ሌሎችም እንዳሉ ሆነው እንዴት ነው እንደዚህ አይነት ነገር ድፍረት አይጠይቅም ወይ? በተለይ እንደሴት ሆነሽ ስታዩ ይሄን ነገር ማድረጉ እንዴት ታይዋለሽ?
ልክነህ፣ በጣም ልክነህ። አሁን ብዙ ጊዜ ራስክን አሪያ እያደረህ ራስክን አጋልጠህ ስታደርግና ራስህ ስትደፍር ነው ሌሎችን እንዲደፍሩ ማድረግ የምትችለው። ራስህ ተደብቀህ ጽሑፍ ብቻ ብትጽፍ ብዙም እንትን አይልም። ሲኛው ለምሳሌ እዚህ አካባቢ በብዛት የሳ ቲሸርት ለብዤ ነው የምዞረው። ምክንያቱም የሚለበስ ቲሸርት ጠፍቶ አይደለም፣ አለ ቲሸርት አለና ጠፍቶ አይደለም። ግን ያንን የማደርገው ሰው እንዲደፋፈር እንዳይፈራ ለማሳየት ነው፣ አርያ ለመሆን ነው። ደግሞ ምንም ያስፈራም ነገር የለም። ምንም ያስፈራ ነገር የለም። አንተ ላመንክበት ነገር ሆነ መገኘት እንዳለብህ ነው የማምነው። ምንም ያስፈራ ነገር የለም። እኛ እኮ እነሱ ናቸው እኛ ሊፈሩ የሚገባው። ገዳዮች እኮ እነሱ ናቸው። እነሱ ናቸው እኛን ሲያው ሊፈሩ የሚገባው። እኛ እኮ ምንም አላደረግንም።
ትክክል፣ ልክ ነው። እኔ የምለው እንደዚህ አሁን አንቺ በምታቀርቢያቸው ዜናዎች፣ በምታቀርቢያቸው መረጃዎች ተንተርሶ የተለያዩ መልሶች ይኖራሉ፣ በርቺ አይዞሽ የሚል። በአንጻሩ ደግሞ ከገዢው ፓርቲ ሰዎች ወይም ከሌላም ሊሆን ይችላል በርካታ የማስፈራሪያ እንትኖች እንደሚቀርቡ ይነገራል። እንደዚህ አይነት ነገሮች ያጋጥሙሻል?
አለ። አሁን የነሱ ትልቁ እንትናቸው ምንድን ነው? እንደ መሳሪያ የሚጠቀሙት ነገር በተለይ ሴቶች እህቶቻችንን የማሸማቀቅ የስድብ፣ በጣም የወረደ ስድብ። በጣም በቃ አንዳንዴ እውነት ለመናገር እንደው ኢትዮጵያዊ የራሳችን የሆነ ጨዋነት አለን። የፈለገ ብትጣላ እንደው ያንን ካፌህ የማይወጣ ቃል አለ። ተጣልተህ እንኳን ነው እንኳን ምንም እንደ ፐርሰናል የማታውቀውን ሰው እንደ የወረደ ስድብ፣ ምን አይነት ቤተሰብ እንዳሳደጋቸው ማላውቅም ነው። የስድብ ማዕት ነው የሚመጣው። በቃ በኢንቦክስ በቮይስ ሁሉ ነው የሚያስቀምጡልኝ። ፎቶሾፕ እየሰሩ የማይልኩልኝ የለም። እና ይህንን በፊት ታልቶክ ላይም ሴቶች እህቶቻችን ማይክ ይዘው ሲናገሩ ከስር እየጻፉ ለማሸማቀቅ የሞክሩትን ሲስተም አውቀው ስለነበር አይረብሸኝም። እንደውም እውነት ለመናገር ይሄን አይነት ነገር ሳይ ለእኔ ኢነርጂ ነው የሚሆነኝ፣ ለእኔ ብርታት ነው የሚሆነኝ። እንደውም እና እነሱ በሰደውኝ ቁጥር የሚሰማኝ ምንድን ነው፣ ኦኬ ስስ ብልታቸውን አግኝቼዋለሁ ማለት ነው። እና እንደማደርገውን ነገር ሞር ጨምሬ እንዳደርግ ነው የሚያደርጉኝ እንጂ ምንም ወደኋላ የሚያስመልሰኝ ነገር የለም። ምንም ለምጄዋለሁ። እና በቃ ግን የሚገባኝ ግን ስራ እየሰራ መሆኔን እየነገሩ እንደሆነ ነው የሚገባኝ።
ትክክል ትክክል። ባለፉት ጊዜያት አንቺ ይህንን በማድረግሽ እንደዚህ ፊት ለፊት ወጥተሽ በመጋፈጥሽ ሌሎች አንቺን አይተው በመበረታታት ወደዚህ አክቲቪዝም ውስጥ የገቡ አሉ ወይንስ ሞራል ያገኙት ሌሎች ኢትዮጵያውያን? በተለይ የሴቶች ሁኔታ እንዴት ነው?
ሴቶች አሁንም ቁጥራችን በጣም ትንሽ ነው።
በተለይ በዚህ በፖለቲካ እና በአክቲቪዝም ዙሪያ የሚሳተፉት ማለት ነው።
ያው ባይ ፊት ለፊት ባይወጡም ሶሻል ሚዲያ ላይ ሆኖም አናግሽ ከማየት ያው አንዳንዴ ስብሰባ ላይ ስጠራቸውም ይመጣሉ። ግን ያው ይሉኛል ሁሌ የአንቺ ብርታት ነው የምናየው፣ አንቺ ብዙ ነገር አሳይተሽናል፣ ብዙ ነገር አስተምረሽናል የሚሉኝ እህቶች አሉ። አሁንም ግን በቂ አይደለም፣ በጣም ትንሽ ነው። የሴት አስተሳሰብ በጣም ትንሽ ነው።
በርካታ መረጃዎች በእርግጥ ለተለያዩ ሚዲያዎች ይላካሉ፣ ግን ሰው እንዳለው ኮኔክሽን ነው እና ለአንቺ በግል ምናልባትም በአገር ቤት የሚያውቅሽ ሊሆን ይችላል፣ ተከታዮች ሊሆን ይችላሉ። በኢንቦክስ በውስጥ መረጃዎች ይልኩልሻል፣ ያንን ታወጫለሽ?
አዎ ይልኩልኛል። ያው በጥንቃቄ በተሞላ መንገድ ያወጣለሁ።
እኔ ሌላው ምንድን ነው እንግዲህ አጠቃላይ የፌስቡክን ሁኔታ ስናየው፣ በተለይ ከፖለቲካ አንጻር ከፖለቲካ አንግል ስናየው ላለፉት ዓመታት በተለይ በሁለት በራሱ በተቃውሞ ወይም በዲሞክራሲ ፈላጊ ኃይሉ ሆነን ቦታውን ስናየው እርሱ በርስ በተወሰነ እንትን የማለት የመሳሳብ ነገር አለ። ምናልባት እንደምታቂው አንድ በኩል በኢትዮጵያ ፖለቲካ ውስጥ የብሔር ፖለቲካ ከፍ ብሎ ይሰማል፣ በሌላ ጎን ደግሞ የኢትዮጵያዊነትን የሚያቀነቅኑ ኃይሎች ደግሞ የራሳቸውን መረጃዎች ይወጣሉ። ግራና ቀኝ መሳሳብ ነገር አለ። ይሄ በአጠቃላይ አንቺ እንዴት ነው የምታየው? የዚህ አይነት የፖለቲካ የብሔር ፖለቲካ በግራ በደንብ እንትን ይላል፣ በቀኝ ደግሞ የኢትዮጵያ ፖለቲካን በደንብ እንትን የሚሉ አሉ። አንዳንድ ጊዜ እርስ በርስ ምንትን የማለት ጉዳይ አለና እንዴት ነው የምታያቸው እነዚህ ነገሮች?
በአንድነት ሆኖ መታገል የመሰለ ነገር የለም። ምንም ምርጫም ውስጥ የማይገባ ነገር ነው። አንድ ስንሆን ነው ልናሸነፍ የምንችለው፣ አንድ ስንሆን ነው ኃይል የሚኖረንም። ግን እንደዚህ በብሔር ነው የምንደራጀው የሚል አካሎች አሉ ካሉ ደግሞ መቼም አታስገድዳቸውም። ኦኬ፣ አይ እኔ በዚህ መንገድ ነው የሚሄደው የራሴ መንገድ አለኝ ካለ ኦኬ። ግን እኛ በጎን ለጎን ግን መፋተግ መኖር እንደሌለበት ነው የማምነው። ጠላታችን ዞሮ ዞሮ አንድ እስከሆነ ድረስ የሚወረወረው ጠጠር እዛ ላይ መሆን አለበት። ይሄ ነው ማስበው። ጎን ለጎን መወራወርና ጎን ለጎን መራገጥ እንደሌለብን ነው የሚሰማኝ። የሚጠቅመው ራሱ ያን ገዥውን አካል እንጂ ለህዝባችን የሚጠቅመው ነገር የለም።
ልክ ነው።
የጎንዮሽን
ብዙ ጊዜ እንደዚህ አይነት ነገሮች አንዳንድ ጊዜ እርስ በርስ ወደ ጋራ ወደ ሆነው ጠላት ከመተኮር ይልቅ እርስ በርስ የመጠላለፍ ነገር የፈጠረ መሆኑን ብዙዎች ስለሚገልጹት ነው ያነሳሁት።
ያ ይሄ ነገር አሁን የማየው እኔ በካንዳም ሰዎች ጋር በዚህ ጉዳይ ሁሉ ዲስከስ አደርጋለሁ እና ዳርና ዳር ሆኖ ከመራገጥ ይልቅ ቁጭ ብሎ በመነጋገር የማይፈታ ነገር የለም ብዬ ነው የማስበው። መነጋገር ያስፈልጋል። መጀመሪያ ህዝብን እናስቀድም። እነዚህ ሰዎች 27 ዓመት ሆናቸው ደግሞ 28 ሊሻገሩ ነው እና እውነት አንዳንዴ ረጋ ብለህ ስታስበው እነዚህ ሰዎች እኮ 5 ዓመት የኢትዮጵያን ማስተዳደር መቆየት የማይገባቸው ሰዎች ነበሩ። እውቀቱ አገር የማስተዳደር እውቀቱ የላቸው፣ ኢትዮጵያውነት ስሜቱ ፍቅሩ የላቸው፣ የህዝብ ፍቅር የላቸው። እንደዚህ አምርረው የሚጠሉን ሰዎች እንዲህ እየተጫወቱብን፣ እንዲህ እየገደሉን፣ እየዘረፉን፣ እያዋረዱን 27 ዓመት መቀመጣቸው ስታስበው ራሱ ይገርመሃል። የእኛ ችግር ነው ብዬ ነው የእነሱ ጎበዝና የእነሱ ጥንካሬ ሳይሆን የእኛ ድክመት ነው።
ብዙዎችም አንቺ በምትይው ሀሳብ ይስማማሉ። ላለፉት በርካታ አመታት በተለይ በተቀናቃኝ ጎራ ያለው ኃይል አንድ ሆኖ ያለመቆም ችግር ከቅንጅት ጊዜም ጀምሮ የታየ ነው። ያንን ነገር በትክክል መፍጠር ባለመቻሉ ነው እነሱ ስልጣን ላይ የቆዩት የሚባል ነገር አለ። አሁን እንዳልሽው ልክ ነው።
እና አንድነት ምንም ተመራጭ የሌለው ነገር ነው። አንድ ሆነን እነዚህ ሰዎች በጋራ የጋራ ጠላታችንን ካልታገልን አስቸጋሪ ነው። አይ እኔ የራሴ መንገድ አለኝ የሚሄድበት መንገድ አለኝ ካለ አንድ ሰው ይሄድ፣ ግን የሌላውን ስራ ይንካ፣ የሌላውን መንገድ አይዝጋ፣ የሌላውን መንገድ እንቅፋት አይሆን።
ትክክል። ሁሉም ባመነበት ግን ግቡ ወደ አንድ በሚወስዱ አቅጣጫ ላይ መንገድ ላይ ሁሉ ሊገናኝ ይችላል።
ትክክል።
መጠላለፍ በሌለበት ሁኔታ።
ትክክል። እኔ አሁን በግሌ ከገዢው ፓርቲ ከወያኔ ስርዓት ውጪ ሌላ ጠላት የለኝም። እዚህ ጋር ሰይጣን ቆሞ ህዋትን እዋጋለሁ ቢለኝ እደግፈዋለሁ፣ እተባበረዋለሁ። ጸረ ወያኔ የሆነ ማንኛውም ነገር የማልተባበርበት ነገር የለኝም፣ እተባበራለሁ።
በአጠቃላይ እስቲ በማህበራዊ ሚዲያ አጠቃቀም ላይ አንዳንዶች በጣም ጠቃሚ ጎኑን ያነሳሉ፣ አንዳንድ ወገኖች ጎጂ ነው የሚሉት ነገር አለ። የትኛው ይመዝናል ባንቺ ሐሳቤ?
ያው ሳይድ ኢፌክትም አለው። እንዳጠቃቀም ነው እንዳጠቃቀም ይወሰናል። አሁን በፊት የነበረው እና አሁን ለውጥ እያየው ነው የማየው። ድሮ ያው በገዢው ፓርቲ ነፍስ አውጣሞችም ናቸው 24 ሰዓት ቁጭ ብሎ ሶሻል ሚዲያ ተሳሳተ ኢንፎርሜሽን በመስጠት ሰውን በማወናበር ተከትሏቸው ቁጭ ብሎ የሚሰሩ አሉ። እኛ ደግሞ እነሱ ጋራ ያው ከስራ መጠን ከስራ ውጭ ባለችን ጊዜ ነው እነሱ ጋራ እንትን የምንለው ማለት ነው። ህዝቡን ሁለተኛ መረጃ ለማዳረስ የምታገለው አሁን በፊት የሚጠቀሙት እንደነበር ይሄን በሄርን በሄር ከማጋጨት ድብቅ አካውንቶች አሉ። ስም ለምሳሌ የኦሮሚያ ስለቆም የተጻፈ ስም ይዘው ሙልጭ አርገው ያማራን በሄር በመሳደብ እንዴ ስምና ስም ይገና አሁን እነሱኛ እንደዚህ አይነት ሲስተም እንዳለኛ ብዙ ግን እንቅስቀሳ እናደርግ ነበር። አሁን ደስ የሚለው ይሄን አመለካከት በወጣቱ በኩል ያወርነስ አለ እና እንዲህ አይነት ነጂቲቭ ነገሮችን ሳይ አንተ ወያኔ ነህ አንተ እንትን ነህ ማለት ነገር ተጀምሯል እና ጥሩ ነው። አሁን ይሰው ያለው አመለካከት ጥሩ ነው።
ኦኬ በጣም ጥሩ። እንግዲህ ብዙ ጠቃሚና ብዙ ጠቃሚ ጎኖች እንዳሉት ነው እኔም የሚሰማኝ። በተለይ እንደ ኢትዮጵያ ላሉ አገሮች ሚዲያዎች ታፍነው ሳተላይት ሬዲዮ ቴሌቪዥኖች በማይገቡበት ሁኔታ ህብረተሰቡ እንደ አማራጭ የመገናኛ ዘዴ የሚጠቀምበት ነው። እንግዲህ ይሄንን አጠናክሮ መቀጠል ጥሩ ነገር እስከተጠቀምንበት ድረስ ማለት ነው። ከዚህ ወጣ ብለን እስቲ አሁን ባለው ሁኔታ ከመላያታችን በፊት የኢትዮጵያን ወቅታዊ ሁኔታ ብዙ ነገሮች አሉ። በተለይ ካለፉት 2 አመታት ወዲህ ህዝባዊ ንቅናቄ በአማራ በኦሮሚያ በአጠቃላይ በተለያዩ ክልሎችም የተደረገ ነው። አሁን ያለውን ሁኔታ እንዴት ታየዋለሽ አንቺ?
እኔ ያው ለነገሩ ፖለቲከኛ አይደለሁም እንደውም ትልቁ ይሄን በዚህ ጉዳይ ላይ መናገር መፈልገው ትልቁ ነገር እያየሁት ያለው ነገር ፖለቲካ ራስን የቻለ ሳይንስ ነው፣ ራስን የቻለ ጥበብ ነው። ባለሙያዎች አሉት እና ዝም ሁሉም ተነስተን እንደፈለገ የሚፈታተው ነገር አይደለም እና ትንሽም አላግባባን ያለው አይመስለኛል። ፖለቲካውን ፖለቲከኞች የተሆነላቸው አይመስለኝም። እኔ በግሌ ፖለቲከኛ አይደለሁም። አንድ ብሶት የወለደኝ ተራ ግለሰብ ነኝ። ግን ያው እጅና እግርን አጣምሮ ከመቀመጥ ያቅሜን መሞከር እንዳለብኝ ስለማጠነ ወደዚህ ነገር የገባሁት ማድረግ እንዳለብኝ ስለማመን ነው። የዜግነት ግዴታ እንዳለብኝ ስለማመን ትንሽም ጠጠር መወሮር እንዳለብኝ ስለማመን ነው።
ትክክል።
ግን እንዲህ ካየኸው አሁን ጥሩ ነገሮች ታያለህ። ሰውን አንዳንዴ ጥሩ ነው። ሰሞኑን የምታየው ነገር በእውነት በጣም ተስፋ የሚሰጥ ነገር ነው። ያውን በጣና ጉዳይ ላይ የተደረገው ኦሮሚያ ወንድሞቻችን እዛ ድረስ ሄደው ጣና የኛ ነው ብለው ሄደው እንጣታቸው እና ከስር ያለውን ሰው ነው የምታየው። ከስር ያለው የሰው ስሜት፣ የሰው ደስታ፣ ሰው ምን እንደሚፈልግ፣ ሰው ምን እንደተራበ ነው በዚህ ያየ ነው። በቃ ሰው የሚፈልገው ይሄንን ነው።
ከላይ ያሉ ፖለቲከኞች እንደሚያንጸባርቁት ሳይሆን ህዝብ ለህዝብ ከፍተኛ መስተጋብራዊ ትስስር መኖሩን በደንብ ያየንበት ሁኔታ ነው ያለው ነው የምትይው።
ትክክል። በጣም ትክክል። እና አሁን እነዚህኛው ነው የተደረገው። አንዳንዱ ድራማ ነው የሚልም አለ። እኔ ድራማ ሚሆን ምን ይሁን ምን ብቻ የተደረገው ነገር እኛ የምንፈልገው ነገር ነው። እና ከስር ያው የሰዎችን ስሜት እያየን ነው። እንግዲህ ገዥዎቻችንም በተለይ የኦሮሚያ ክልል ፕሬዚዳንት እና የአማራ ክልል ፕሬዚዳንት ተገዱ እውነት ለህዝባችን ከቆሙ ይህን የህዝብ ስሜት ተረድተው የሁሉ ህዝብ እንግዲህ እኛ የምንፈልገውን ነገር ስላደረጉ ህዝብ ድጋፍ ሊኖራቸው እንደሚችል የተረዱት ይመስለኛል። ቢያፈነግጡ እንኳን የህዝብ ድጋፍ እንዳላቸው የተረዱበት አጋጣሚ ይመስለኛል።
በጣም ጥሩ። እንግዲህ ሩት በሌላ ጊዜ መልሰን በተለያዩ ጉዳዮች ላይ እንገናኛለን። ለዛሬ በጣም አመሰግናለሁ። ከእስራኤል ሩት።
እኔም አመሰግናለሁ ግሩም።
መልካም ውሎ።
ችን እንግዲህ ዛሬ ፕሮግራማችን ወደ መጣናቀቁ ነው። ቀደም በፕሮግራማችን መግቢያ አካባቢ አንድ ጥያቄ አቀረበን ነበር። በዘወትር አድማጫችን የቀረበ ጥያቄ ነው። ጥያቄውን ለማስተዋወስ ያህል በ1969 ወራሪ የሶማሊያ ኃይል ኢትዮጵያን በወረረ ጊዜ የቀድሞ ኢትዮጵያ ሰራዊት የዚህን የሶማሌ ኃይል ለመጨረሻ ጊዜ ድባቅ የመጣበት ቦታ አንድ ተራራ ላይ ተራራው ቦታ ስም ማን ይባላል በሚል ያቀረብነው ጥያቄ ነበር። ጥያቄው በመጣኑ ቀለል ያለ ይመስላል። አራት አድማጮቻችን ደውለው አራቱም መልሰዋል። ቦታው ስም ካራማራ ተብሎ ይታወቃል ማለት ነው። እንግዲህ አድማጮቻችን የዛሬ ፕሮግራማችን በዚህ ተጠናቋል። ሳምንት እስከምንገናኝ ድረስ መልካም ጊዜ።